Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አድራጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችን ደግሞ በመጥራት በምሽት የጋቢና ጉዞ የኢትዮጵያ መንግስት ትላንትናና ዛሬ ወደ 5000 የሚጠጉ ከጸረ መንግስት ተቃውሞች ጋር በተያያዘ ታስረው የቆዩትን መፍታቱን፣
ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ ነው። የሚከለከለው ነገር ቢኖር በአመፅ፣ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ መሞከር ዋጋ ያስከፍላል።
ዜናውንና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለእስረኞቹ ያደረጉትንም ንግግር ይዘናል። በሌላ ዜና ዶክተር መረራ ጉዲና ሰሞኑን ሲወራ እንደሰነበተው ሳይሆን ምንም አይነት የማሰቃየት ድርጊት አልተፈጸመባቸውም ሲሉ ጠበቃቸው አስተባበሉ።
ሲመጡ ላንግሬድ ሱሪና ሸሚዝ ለብሷል። እጃቸው ካቴና የለበትም። መጀመሪያ ቀን ካቴና ታስሮ ነበረ እና ዘና ብሎ ነው የመጡት። አገናኙንና ወደዛ ሄዱ። አንድ ቅጽ አዘጋጅቼ ነበር፣ አንድ ጠበቃ ከደንበኛ ጋር የሚሞላውን ቅጽ። እሱን ቅጽ ሞላን። አንድ ረጅም ሰዓት ነው ቅጾቹ ሞላን።
የአረና ትግራይ ፓርቲ የአባላት ስብሰባ መከልከሉን በተመለከተ ከክልሉ ያገኘነውን ማብራሪያም ይዘናል። በሌላኛው ዘገባችን ደግሞ ለአፍሪካ የኤሌክትሪክ ኃይል ችግር የፀሐይ ኃይል አማራጭ ሊሆን እንደሚችል የሚዳስስ ዘገባም ይዘናል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናውን ይዤ የምቀርበው መስታወት አራጋው ነኝ። በመጀመሪያ ወደ ሶማሊያ ነው የምናመራው። ሶማሊያ ውስጥ ተደማጭነት ያላቸው ኢማሞች ቡድን የእስላማዊነት ተግባር አይደለም፣ ሃይማኖታዊ እምነታቸውንም ይፈታተናል በማለት ሴቶች የቅርጫት ኳስ እንዳይጫወቱ አስጠንቅቋል። የሶማሊያ ሃይማኖታዊ ካውንስል የተባለው ቡድን መግለጫውን ዛሬ ያወጣው በጋርዌ የፑትላንድ መዲና ለሚደረገው ብሔራዊ የሴቶች የቅርጫት ኳስ ውድድር ዝግጅት በሚካሄድበት ወቅት ነው። የሴቶች የቅርጫት ኳስ መጫወት እስላማዊ ሕግን ባህልንና እሴትን ይጥሳል፣ ሴቶች በቀላሉ ሙስና ውስጥ ሊገቡ የሚችሉበት ቦታም ነው በማለት እያስጠነቀቁን ነው ሲሉ የካውንስሉ ሊቀመንበር ሼክ ባሽር አህመድ ሳላት ለአሜሪካ ድምጽ ሬዲዮ ተናግረዋል። በሀገሪቱ ብሔራዊ የሴቶች የቅርጫት ኳስ ጨዋታ ውድድር ሲደረግ ለመጀመሪያ ጊዜ ሲሆን ነው። የሀገሪቱ መዲና ሞቃዲሾና አራት ሌሎች ፌዴራላዊ ክልሎች ይሳተፉበታል። የሶማሊያው ሃይማኖታዊ ካውንስል በአክራሪ ኢማሞች የሚንቀሳቀስ ቡድን ሲሆን ፋትዋ ወይም ሃይማኖታዊ አዋጆች በማውጣትም ይታወቃል። በበርሊን በታዋቂው የገና ገበያ ቦታ ሰኞ ዕለት የጂሃድ አራማጅ ባደረሰው የመኪና አደጋ 12 ሰላማዊ ሰዎች ሕይወታቸው መጥፋቱ ይታወሳል። የገበያው አዘጋጆች በሙዚቃና በደማቅ የበዓል መብራቶች ፋንታ በርካታ ሻማዎችና አበባዎችን በማስቀመጥ እንደገና የገበያ ቦታውን ለመክፈት ወስነዋል። የጀርመን ፖሊሶች ከወራቶች በፊት ጀርመንን ለቆ እንዲወጣ ትዕዛዝ የተላለፈበትን የ24 ዓመቱን ቱኒዚያዊ በመላው አውሮፓ በማፈላለግ ላይ ይገኛሉ። አኒስ አምሪ የተባለው ይህ ተጠርጣሪ በጀርመን ሀገር የመኖሪያ ፈቃድ ለማግኘት አመልክቶ ያልተፈቀደለትና የጦር መሳሪያ በመግዛት ጉዳት ሊያደርስ ይችል ይሆናል በሚል ጥርጣሬ እስከ መስከረም ወር በፖሊሶች ክትትል እየተደረገበት ነበር። ከስድስት ወራት በፊት የመኖሪያ ፈቃድ ማግኘት እንደማይችል ቢነገረውም በተለያዩ ማስረጃዎች ጉድለት ምክንያት ወደ ሀገሩ ቱኒዚያ የጀርመን መንግስት ግን አልመለሰውም ነበር። የጀርመን የመገናኛ ብዙሃን የሀገሪቱ ፖሊሶች የተጠርጣሪውን አምሪን የተለያዩ የወረቀት ማስረጃዎችና ተሽከርካሪውን መንዳቱን የሚያረጋግጥ የጣት አሻራዎቹን ጥቃት ባደረሰበት መኪና ውስጥ እንዳገኙ እየዘገቡ ይገኛሉ። በሌላ ወገን ወደ ሲሪያ ከአሊፖና በኢድሊብ ክፍለ ሀገር ከሚገኙ ሁለት በአማጽያን የተከበቡ መንደሮች በብዙ ሺህ የሚቆጠሩ ሰዎችን የማስወጣቱ ሂደት ቀኑንና ሌሊቱን ሙሉ እንዲቀጥል እንደሚጠብቁ ዓለም አቀፍ የቀይ መስቀል ኮሚቴ ገልጾ ሆኖም መጥፎ ያየር ሁኔታ ሂደቱን እያዘገየ ነው ብሏል። በሌላ በመጨረሻም ሩሲያ በቱርክ ለተገደሉት አምባሳደሯ ሞስኮ በሚገኘው ውጭ ጉዳይ ሚኒስቴሯ የሀዘን ስነ ስርዓት አደረገች። በአንካራ ቱርክ ግዳጅ ላይ ባልነበረ ፖሊስ ባለፈው ሰኞ የተገደሉት አምባሳደር አንድሬይ ካርሎቭ አስክሬን በአበባ ጉንጉን ተከቦ በወታደራዊ የክብር ዘቦች ታጅቧል። በርካታ ሰዎችም ለቤተሰቦቻቸው ሀዘናቸውን ገልጸዋል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ቪኦኤ ዝግጅቶቻችን ልመልሳችሁ።
ከአሜሪካ ድምጽ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ከኦሮሚያና ከአማራ ክልሎች በሁከት ተጠርጥረው የተያዙ ወደ 5000 የሚጠጉ ተጠርጣሪዎች ጥቅስ የተሐድሶ ስልጠና ወስደው መለቀቃቸውን የኢትዮጵያ መንግስት አስታወቀ። በመንግስት መገናኛ ብዙሃን እንደተገለጸው በትናንትናው ዕለት የተለቀቁት 4800 ሰዎች በሀገሪቱ ተፈጥሮ ከነበረው አለመረጋጋት ጋር በተያያዘ በሁከት የተጠረጠሩ በጦላይና በብር ሸለቆ ማሰልጠኛዎች የተወሰዱ ናቸው። በብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ጸጉራቸውን ተላጭተው በሰፊ ሜዳ አፈር ላይ ተቀምጠው ለሚያዳምጡ የመንግስት ተቃውሞ ውስጥ በመሳተፍ ተጠርጥረው ታስረው ለነበሩ ተፈቺዎች ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥያቄ ማቅረብ መብት ነው፣ በአመጽ በሁከትና በጉልበት ጥያቄን ማቅረብ ግን ዋጋ ያስከፍላል ብለዋል። ተፈቺዎቹ በሙሉ የለበሱት ነጭ ከናቲራ ጥቅስ አይደገምም የሚል መፈክር ደረታቸው ላይ የታተመበት ነበር።
አይደገምም፣ በጭራሽ አይደገምም የሚል ነው። እኔ እንደገባኝ እዚህ ድምዳሜ ውስጥ የደረሳችሁት ህገ መንግስቱ በደም የተጻፈ ህገ መንግስት ነው። በብዙ መስዋዕትነት የተጻፈ ህገ መንግስት ነው። የእያንዳንዱን ብሔር ብሔረሰብም ሆነ የግለሰብ የዜግነት መብት የሚያስከብር ህገ መንግስት ነው። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ ነው። ስለዚህ የሚከለከለው ነገር ቢኖር በአመጽ፣ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ መሞከር ዋጋ ያስከፍላል።
በተሐድሶ እንደተፈቱ በመንግስቱ የተገለጸው ግለሰቦች ስህተታቸውን ማመናቸውን ጠቅላይ ሚኒስትሩ አስታውሰው በመንግስታቸው ተሰሩ ያሏቸውንም ስህተቶች ዘርዝረዋል።
የእናንተን ስህተት እናንተ ተናግራችኋል። ዛሬ ለመናገር የምፈልገው የመንግስትን ስህተት ነው። የመንግስት ስህተት በየደረጃው ያለ አመራር እናንተን አቅርቦ ማወያየት፣ ድምፃችሁን መስማት፣ እነዚህን ነገሮች በማድረግ ዙሪያ ጉድለት አለብን። ስለዚህ እናንተ በአቋም መግለጫችሁ አይደገምም እንዳላችሁ ሁሉ መንግስትም ገዢው ወይም አስተዳዳሪው ፓርቲ ኦህዴድ ኢህአደግም በፌዴራል ደረጃ ደግሞ ኢህአደግም ውስጣችን መታደስ አለበት። ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ታድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል።
ትናንትና ዛሬ ከእስር ከተፈቱት መካከል ለአርባ ቀናት ያህል ታስሮ የቆየው የዞን ዘጠኙ ጦማር ጸሐፊ በፈቃዱ ኃይሉ እንዲሁም ሌሎች አራት ጸሐፊዎች ተለቀዋል። በፈቃዱ ለአሜሪካ ድምፅ ሬዲዮ በሰጠው ቃለ መጠይቅ የአስቸኳይ ጊዜ አዋጁን ተችተሃል በሚል በቁጥጥር ስር ውሎ እንደነበረ ጠበቃው መግለጻቸው ይታወሳል።
በሌላው ዘገባችን ዶክተር መረራ ጉዲና ሰሞኑን ሲወራ እንደሰነበተው ሳይሆን ምንም አይነት የማሰቃየት ድርጊት አልተፈጸመባቸውም ሲሉ ጠበቃቸው አስተባብለዋል። ትላንት በጎብኝዋቸው ወቅትም አንጻራዊ በሆነ ነጻነት እንዳነጋገሯቸው አስታውቀዋል። ዶክተር መረራ በህጉ መሰረት እስከዛሬ ቃላቸውን ለፍርድ ቤት እንዳልሰጡ ጠበቃቸው ጨምረው ተናግረዋል። መለስካቸው አማሃ ዝርዝሩን ይዟል።
ከኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጠበቆች አንዱ አቶ ወንድሙ ኢብሳ ለቪኦኤ እንዳስታወቁት በተለያየ መንገድ ሰሞኑን ዶክተር መረራ በምርመራ ወቅት የማሰቃየት ተግባር እንደተፈጸመባቸው ተደርጎ ይወራ የነበረው ከእውነት የራቀ ነው ብለዋል። ትናንትም ሲያናግሯቸው ከዚህ ቀደም ከነበረው ሁኔታ በተለየ እና በአንጻራዊ ነጻነትም እንዳናገሯቸው አቶ ወንድሙ ኢብሳ ተናግረዋል።
ሲመጡ ላንግሬድ ሱሪና ሸሚዝ ለብሷል። እጃቸው ካቴና የለበትም። መጀመሪያ ቀን ካቴና ታስሮ ነበረ እና ዘና ብሎ ነው የመጡት። አገናኙንና ወደዛ ሄዱ። አንድ ቅጽ አዘጋጅቼ ነበር፣ አንድ ጠበቃ ከደንበኛ ጋር የሚሞላውን ቅጽ። እሱን ቅጽ ሞላን፣ አንድ ረጅም ሰዓት ነው ቅጾቹ ሞላን። አውራ
ከዚህ በፊት ግን በነበረው ግንኙነታችሁ ፖሊስ በአካባቢያችሁ እንደነበረ ዶክተር ያዕቆብ ገልጸው ነበር። ትላንትና እርሶ ሲጠይቋቸው ይሄ አልነበረም?
ትንሽ ራቅ ብሎ ነው የቆሙት። ትላንት ፈታ ሳቶኛል።
እና በነጻነት ነበር
በነጻነት አንጻራዊ ነጻነት ነበር። የመጀመሪያ ቀን ከዶክተር ያዕቆብ ጋር የነበርን ጊዜ ዱኛ ጋር ነው የቆመው። እጃቸው በካቴና ታስሯል። ጥበቃዎች ነበሩ። አሁን ግን ራቅ ብሎ ነው የቆሙት። ያው በአራቱ መቅጣጫ ሊቆሙ ይችላሉ። እነሳቸው ዘናውን ያወራ ነው። በቃ ማውራት ያለብንን ሁሉ አወራን።
አቶ ወንድሙ እንደሚያብራሩት ከሆነ ዶክተር መረራ ጉዲናን የፖሊስ አባላት በተለያየ ጊዜ ያገኟቸው ያነጋገሯቸው ቢሆንም የሀገሪቱ ሕግ በሚያዘው መሰረት ቃላቸውን ለፖሊስ አልሰጡም።
አንድ ተጠርጣሪ በፖሊስ ከተያዘ በኋላ በ24 ሰዓት፣ በ48 ሰዓት፣ በ72 ሰዓት እንደ ቦታው ርቀት ፍርድ ቤት ይቀርባል። ቀጠሮ ይጠየቅበታል። እሳቸው ሐሙስ ማታ ከምሽቱ 2 ሰዓት ብርበራው ተጀመረ እና 7 ሰዓት አካባቢ አለቀ ያሉኝ። 8 ሰዓት ማዕከላዊ ደረሱ። ሁለት ልጆቻቸውና የተወሰነ እቃ፣ ዘኛው እቃ ተበርብሮ እዛ ነው የቀረው። የተወሰነ እቃ ደረሰ። በማግስቱ ፍርድ ቤት አቀረቡኛል። ወደ 10 ሰዓት እንደዚህ አካባቢ አቀረቡኝ። 8 ሰዓት ቀጠሮ ትጠየቅብኝ ለምንድን ነው ብዬ ብል የተከሰስከው የኢትዮጵያ ፓርላማ በሽብር ከመደበው ድርጅቶች ጋር ተልኮ ተቀብለ መጥተሃል ተብዬ ነው። ይሄ ስለሆነ ሽብር ነው እስከምጠራ 28 ቀን ነው የምንጠይቅብህ ያሉኝ። ከዛ ወዲህ አልጠየቁኝም አለ። ፖሊሶች ሁለት አንድ ቀን አንድ ፖሊስ አንድ ቀን አንድ ፖሊስ እንዲሁ አወራንና ይሄ አንቀጽ የወንጀል መቀጫ ስነ ስርዓት ህግ ቁጥር 27 ንዑስ አንቀጽ ሁለትን ጠቅሰው ማስረጃ ይሆንብሃል ብሎም አይደለም። ዝም ብለን አወራን። ስናወራ ግን ፈርም እዚህ ላይ አለን፣ እሱ ይጽፋል፣ እኔ አወራለሁ። አይ ሳላነብ አልፈርምበትም፣ እንዳላነብ መነጽር የለኝም ስል ከዚህ በላይ ምንም አላለኝም።
አቶ ወንድሙ ለቪኦኤ እንዳብራሩት ዶክተር መረራ ጉዲና በተያዙበትና መኖሪያ ቤታቸው በተበረበረበት ዕለት በፖሊስ ከተያዙ ንብረቶቻቸው መካከል 350 የካናዳ ዶላር እንደተመለሰላቸው ታውቋል። ዶክተር መረራ ለሁለተኛ ጊዜ የዛሬ ሳምንት ፍርድ ቤት ይቀርባሉ ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባችን ስናልፍ አረና ትግራይ ባለፈው እሁድ በማይጨው ከተማ የጠራው የድርጅት አባላት ስብሰባ በጸጥታ ኃይሎች ትዕዛዝ እንደተቋረጠበት ማስታወቁን ትናንት መዘገባችን ይታወሳል። የድርጅቱ የሕዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ሲናገሩ ስብሰባውን ለማካሄድ ማቀዳቸውን ከአንድ ወር በፊት ለክልሉ ፖሊስ ኮሚሽን በጽሑፍ አስታውቀናል ብለዋል። ይህንን በሚመለከት ግርማይ ገብሩ ዛሬ የትግራይ ፖሊስ ኮሚሽነሩን አቶ ዛማኑኤል ለገሰን አነጋግረው ተከታዩን ልኳል።
የአረና ትግራይ ለሉዓላዊነትና ዴሞክራሲ ትላንት ለአሜሪካ ድምፅ ሬዲዮ በሰጠው መግለጫ በተለይ ደግሞ የድርጅቱ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ አረና በቅርቡ ትግራይ ውስጥ ጉባኤውን ለማካሄድ ዝግጅት እያደረገ እንደሆነ በመግለጽ ለጉባኤ ቅድመ ዝግጅት ስብሰባዎችን የአባላት የድርጅቱ ስብሰባ ለማድረግ አቅዷል። እሁድ ዕለት ማይጨው ከተማ ውስጥ ይህንን ስብሰባ ለማድረግ በጀመረበት ጊዜ ግን በጸጥታ ኃይሎች ያንን ስብሰባ እንዲያቆም እንደታዘዙ ቅሬታቸውን ገልጸዋል። እስኪ የትግራይ የፖሊስ ኮሚሽን ኮሚሽነር አቶ ዘአማንኤል ለገሰ ይህንን በሚመለከት የሚሉኝ ልስማ።
እንግዲህ አመሰግናለሁ። አረና ትግራይ ላቀረቡት አቤቱታ፣ በእርግጥ ይሄ አስቸኳይ ጊዜ አዋጅ የታወጀበት ጊዜ ነው። ይሄ በደንብ እንደሚገባቸው አቃለሁ። ስለዚህ በዚህ በኩል አላማው ያልተወቀ ስብሰባ ለማድረግ በቀጥታ እኔም መመራው ኮሚሽን ጋር የደረሰ ደብዳቤ ያለም። ስለዚህ የማናቀው ስብሰባ ደግሞ ወይ የማናቀው እንደዛ አይነት ስብሰባዎች እንግዲህ ፌደራል በየት አልፎ ነው ሱማያቀው እኛ ማናቀው የጸጥታና የፌደራል ኃይሎች አቁመውታል የፌደራል ኮማንድ ፖስት የሚባለው ነገር ትክክል አይመስለኝም። በጣም ትልቅ ድፍረት ይመስለኛል። በበኩሌ አሁን ያቀረቡት አቤቱታ ወቅቱም ያቆታል ከእንግዲህ ወዲያም ስርዓቱን ተከትለው ማቅረብ እንዳለባቸው በክልሉ ያሉ ፓርቲዎችም ማወቅ ይኖርባቸዋል። ስብሰባ ለማድረግ መክሮ ከሆነ ራሳቸው በግም ይጠየቃሉ ማለት ነው። አንደኛ ይሄ አዋጁ አላማው ያልታወቀ ስብሰባ ነው። ሌላ የምንላቸው በአዋጁ አፈጻጸም መንገድ ሰልፍ ነው፣ ስብሰባ ነው፣ አደባባይ ጋር መውጣት ነው። አላማው ግልጽ ያልሆነ እንደዚህ አይነት ስብሰባዎች ህግን ተከትለው ማድረግ ያለባቸው መሆናቸውን ማወቅ ይኖርባቸዋል። ስለዚህ በበኩላችን በቀጥታ ለፖሊስ ኮሚሽን እንግዲህ ፖሊስ ኮሚሽን መመራው ነኝ እኔ በእኔ በኩል የደረሰ ቀጥታ ደብዳቤ የለም የሚል አሳስብ ነው ያለኝ።
ምናልባት ኮሚሽነር አልጠየቁንም አሉኝ እንጂ አቶ አንዶም ገብረስላሴ አረናን ወክለው ምንድነው ያሉት ካንድ ወር በፊት በጽሁፍ አሳውቀናቸዋል። በቃል ግን እንዲያውም የትግራይ ፖሊስ ኮሚሽን ፈቅዶልናል የከለከሉን እታች ያሉት ማጨው ከተማ ውስጥ ያሉት የወረዳውም የከተማው እዛ አካባቢ ያሉ የጸጥታ ኃይሎች ናቸው ነው የሚሉት። እሁድለት ስብሰባውን ስንጀምር ደግሞ ከላይ ከፖሊስ ኮሚሽን የመጣ ትእዛዝ ነው ኮማንድ ፖስቱ ይህንን ጉዳይ አይፈቅድም ተብሎ እንጂ መጀመሪያስ ፈቅደውልን ነበር የሚሉት አለ።
አቶ አንዶም ከነጭራሱ መልካቸውም እኔ አላቃቸውም ቢሮዬም ጋር መጥተው አያውቁም። ክልሉን የምመራውም እኔ ነኝ በፖሊስ ኮሚሽን ስም። ስለዚህ ሌላ ሰው አነጋግረው ከሆነ አላውቅም። በበኩሌ ግን እኔ እንደ ኮሚሽን የኮማንድ ፖስት አባልም ይሄ እየተባለ ያለው ጥያቄ ስብሰባ መኖሩን አናውቅም፣ ደብዳቤም አናውቅም። አቶ አንዶም በቀጥታ ለፖሊስ ኮሚሽን ግን ይሄ እንዳላሳወቁት ቀደም ብዬ ገልጬዋለሁ እና ብዙ በዚህ በኩል ከፖሊስ ኮሚሽን የተሰጠ መመሪያም እውቀትም ስለ ስብሰባው የለም። በዚህ እንትን ብናደርገው ጥሩ ይመስለኛል እንጂ አቶ አንዶም አሁን እኔ ጋር ቀርቦ ይሄ መናገር የሚችለው አይመስለኝም።
ምናልባት ቅሬታ ካላቸው መጥተው ያነጋግሯችሁ።
እንግዲህ ፈቃደኞች ነን፣ ሁልጊዜ እኮ ቢሮአችን ክፍት ነው። ምንም ችግር ያለበት አይመስለኝም። እንዲያውም አሁን እነሱ የፌደራል ኮማንድ ፖስት እንደዚህ አዟል እንደዚህ ብሏል የሚሉት ነገር እኔ ትንሽ ስርዓትና ህግ ባለው መንገድም ቢቀርብ ጥሩ ይመስለኛል። እኛ መነጋገር ይችላሉ፣ ቢሮአችን ክፍት ነው። በቀጥታ ለፖሊስ ኮሚሽን አቅርበው ለኃላፊው ይሄ ይፈቀድልን ብለው አቅርበው ከሆነ የኛ ስህተት ይሆናል። እስካሁን ድረስ ግን እንዳላቀረቡ ነው የምናውቀውና ትክክል አይደለም የሰጡት መግለጫ።
የትግራይ የፖሊስ ኮሚሽን ኮሚሽነር አቶ ዛማን የለገሰ ለሰጡኝ ማብራሪያ በጣም ነው የማመሰግነው።
እሺ፣ አመሰግናለሁ። እኔ
እሁድ ዕለት አረና በማይጨው ከተማ ለአንድ ሰዓት ያህል ያካሄደው ስብሰባ በቅድሚያ በጸጥታ ኃይሎች እንዲቆም ጥረት የተደረገበት ቆይቶ በክልልና በዞን ባለስልጣናት ይሁንታ ተጀምሮ እንደነበረ የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በትናንትናው ዕለት ለዝግጅት ክፍላችን መግለጻቸው ይታወሳል።
ያካሄድነው ስብሰባ የማይጨው ከተማ ፖሊስ ህገወጥ እንደሆነና ማካሄድ እንደማንችል ብሎ ከለከለን። ይሄ ክልከላ ተከትለን ወደ ደቡባዊ ዞን ፖሊስ ኮሚሽን እና ወደ ትግራይ ክልል ፖሊስ ኮሚሽን አሳወቅን። ከእነሱም ተነጋገርን። እነሱም የማጨው ከተማ ፖሊስ የግንዛቤ እጥረት የፈጠረው ችግር እንጂ ኮማንድ ፖስቱ ስብሰባ ወይም ደግሞ የድርጅት ስብሰባ እንደማይከለክልና ህጋዊ እንደሆነ አሳውቀን ነበር። በዚህ መሰረትም ፈቅዶልን ስብሰባ ለአንድ ሰዓት ያክል ስብሰባ አካሄደን ነበር።
This Christmas, and as we trim the tree. words I hear, my world is filled with cheer and you. This Christmas, and as I look around, your eyes outshine the town, they do.
በመጨረሻ ዘገባችን የበሽዎች የሚቆጠሩ እናቶች ጥራት ያለው የጤና አገልግሎት እንዲያገኙ ማስቻሉንና የህፃናቱን ሞት ለመቀነስም ምርዳቱን የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ያስታወቀ እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ጀምሮ ላለፉት 2 አመታት ጂ ፓይጎ ከተሰኘ መንግስታዊ ካሎነ ድርጅት ጋር በመተባበር ያካሄደው ፕሮጀክት ውጤት ማስገኘቱን ያመለከተው እስክንድር ፍሬው ተከታዩን ዘገባ ልኳል።
የፕሮጀክቱ የመጨረሻ ዓላማ መከላከል የሚቻለውን የእናቶችና ህፃናት ሞት በአንድ ትውልድ ጊዜ ውስጥ ማስቀረት ነው። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የገንዘብ ድጋፍ የሚካሄደውና ጄፓይጎ በተባለ መንግስታዊ ያልሆነ ድርጅት የሚተገበረው ፕሮጀክት የሁለት አመታት እንቅስቃሴ ይህንኑ ታሳቢ አድርጓል። ትናንት በሂልተን ሆቴል በተካሄደ ስነ ስርዓት የዚህ ፕሮጀክት የስካሁን ሂደትና ስኬቶች ተዳሰዋል። በስነ ስርዓቱ ላይ እንደተገለጸው ከUSAID በተገኘው 3.8 ሚሊዮን ዶላር የገንዘብ ድጋፍ የተካሄደው ፕሮጀክት በርካታ እናቶችንና አዲስ የተወለዱ ህፃናትን ተጠቃሚ አድርጓል። ፕሮጀክቱ በመጀመሪያ ደረጃ በኦሮሚያ፣ በአማራ፣ በትግራይና በደቡብ ክልሎች የሚገኙ የ216 የጤና ጣቢያዎችን የእናቶችና ህፃናት የጤና አገልግሎት ጥራት ማሳደግ መቻሉን የተጠቀሰው ይህንን ያደረገው ደግሞ አዋላጆችን በማሰልጠንና በመሳሰሉት እንቅስቃሴዎች መሆኑን በኢትዮጵያ የUSAID ጤና ቢሮ ዳይሬክተር ቤታን ሞስኮቭ ተናግረዋል። ሰልጣኞቹም እናቶች በርግዝናቸው ወቅት እንክብካቤ እንዲያገኙ ቀናቸው ሲደርስም በጤና ጣቢያዎች እንዲገላገሉ ማስቻላቸውን ዳይሬክተሩ አመልክተዋል። ታፍነው ለሚወለዱ ህፃናት የሚደረገውን ድጋፍም አብራርተዋል። ዳይሬክተሯ ይህንን ያብራሩት ከተጠቃሚዎቹ የአንዷን ሁኔታ በመሳሌነት በመጥቀስ ነው።
Her name is Shamisa. So Shamisa said, quote, I was in labor for more than a day.
ስሟ ሸሚሳ ይባላል። እናም ሸሚሳ ከአንድ ቀን ለሚበልጥ ጊዜ ምጥ ላይ ነበርኩኝ። ለኔም ሆነ በማህፀኔ ለሚገኘው ጽንስ በማሰብ በተስፋ መቁረጥ ስሜት ውስጥ ነበርኩ። አዋላጅ ነርሴ ፎዚያ ግን በምጤ ሰዓት ሁሉ ያለውን መሻሻል እየነገረችኝ በተደጋጋሚ ያረጋገጠችልኝ ከጎኔ ነበረች። በመጨረሻም ምንም የለቅሶ ድምጽ ያላሰማ ወንድ ልጅ ተገላገልኩ። በጣም ደነገጥኩ። ህፃኑ በህይወት እንደሚኖር እርግጠኛ አልነበርኩም። ፎዚያ ግን ህፃኑ እንዲተነፍስ አደረገችው። በመጨረሻም በፈጣሪ እርዳታና በፎዚያ ጥረት ህፃኑ ማልቀስ ጀመረ። አሁን ጤናማና በፈገግታ የተሞላ የሰባት ወር ህፃን ሆኗል።
እናትም ሆነች ህፃን ሊተርፉና ጤናማ ህይወት ሊቀጥሉ የቻሉት አዋላጅ ነርሷ ስልጠና በመውሰዷ መሆኑን ዳይሬክተሩ አስታውሰዋል። በሺዎች የሚቆጠሩ እናቶች እንደዚህ አይነቱን ጥራት ያለው አገልግሎት ለማግኘት ወደ ጤና ጣቢያዎች መምጣታቸውን ፕሮጀክቱን የሚተገብረው ጄፓይጎ የፕሮግራም ዳይሬክተር ማሪያ ማሞት እናገራለች።
በጠቅላላው ከ19000 በላይ የሚሆኑ እናቶች የቅድመ ወሊድ ምክር እና አገልግሎት ተሰጥቷቸዋል። እነዚህም ያው በመንግስት ተቋማት በመንግስት ባለሙያዎች ነው። እኛ ግን አሰልጥነናቸዋል። በተለይ በቢሞክ ትሬኒንግ የሰለጠኑ ናቸው። ከዛም በኋላ
እንግዲህ ቢሞክስ እንል እንግዲህ ጥራት ያለው የጤና አገልግሎት በማቅረብ እናቶችና ህፃናትን ሞት የመቀነስ ፕሮጀክት ማለት ነው።
አዎ። እና በዋናነት ደግሞ በወሊድ ጊዜ ጤና ባለሙያው ማከናወን ያለባቸው ሰባት ሲግናል ፋንክሽን ይሏቸዋል። ሰባት ዋና አገልግሎቶች መሰጠት አለባቸው። እና እነዚህ በመሰጠታቸው እናቶች የተለያየ አይነት አስቸጋሪ ሁኔታ በወሊድ ጊዜ ቢገጥማቸው እዛው ያንን ለመታደግ ይጠቅማል። ከዛም በኋላ 22000 አካባቢዎች እዛ እነዚህ ጤና ጣቢያዎች ውስጥ ወልደዋል። ሲወለዱ ደግሞ ታፍነው የሚወለዱ ህፃናቶች አሉ። ስለዚህ አንዱ ቢሞክ የሚረዳው ለምንድነው? የታፈኑ ህፃናቶች ካሉ መስተንፈስ እንደገና እንዲችሉ የማስተንፈስ ስራ ይሰራል። ሶ በዛ ነው
የታፈኑ ህፃናት ማለት ማያለክሱ ማለት ነው። ሲወለዱ በተለመደው ሁኔታ ያለክሳሉ ህፃናት
እንደዛ። እና ቢሞክ ትሬኒንግ አሁን ይሄንንም ጭምር ያካትታል። እንዴት አድርገው ልጆችን ትንፋሽ እንዲዘሩ የማድረግ ስራ ስለሚሰራ ሶ ወደ 270 አካባቢ ልጆች እንደገና ሪሴሲቲቭ ነው የሚባለው በዛ መንገድ ህይወታቸው እንደገና ዘርተዋል። ሶ ባልኩ ቅድም በነገርኩ መሰረት ደግሞ ወደ 1100 አካባቢ እናቶች ልክ እንደወለዱ የቤተሰብ ምጣኔውን መውሰድ ስለፈለጉ ፖስትፓርተም አይዩሲዲ ተጠቃሚዎች ሆነዋል። በጠቅላላው ያው ተደማምሮ 20000 እናቶች ደግሞ ከወለዱ በኋላ የግድ እዛው ጤና ተቋማት ውስጥ ቁጭ ብለው ጤንነታቸው ቤት ለመሄድ ዝግጁ መሆናቸው ከተረጋገጠ በኋላ ነው የሚለቀቁት። ያንንም አገልግሎት በጥራት ሊያገኙ ይችላሉ።
የጤና አገልግሎት ጥራት በርካታ እናቶችን ወደ ጤና ጣቢያዎች ሊስብ እንደሚችል በኢትዮጵያ የጄፓይጎ ዳይሬክተር ሃና ጊብሰን እምነት ነው። በጥራት ላይ ያተኮረው የዚህ ፕሮጀክት አንዱ ግብም ይሄው መሆኑን አብራርተዋል።
We know that the numbers of women attending health facilities for antenatal care and for delivery care are increasing. This is in
በርግዝናና በወሊድ ጊዜ በጤና ተቋማት ውስጥ ክትትል የሚያደርጉ ሴቶች ቁጥር እየጨመረ መሆኑን እናውቃለን። ይህ ከብሔራዊው አካሄድ ጋር የተጣጣመ ነው። ስለዚህ ያ ተስፋ ሰጪ ነው። ለኛ ጠቃሚው ነገር ምንድነው? ሴቶቹ ወደ ጤና ተቋማት የሚሄዱት ጥራት ያለው አገልግሎት ሲያገኙ ነው። ከወቅታዊው ደረጃና መረጃ ጋር የሚሄድ ከትኩረታችን አንዱ ይኸው ነው።
If you bring people to a health facility, you have huge numbers of people, but they don't get quality care. They will not go back. They will not tell their sisters.
በርካታ ሰዎችን ወደ ሆስፒታል ብታመጣና ጥራት ያለው አገልግሎት ባያገኙ ተመልሰው አይመጡም። ለእህቶቻቸው፣ ላክስቶቻቸውና ላጎቶቻቸው ልጆችም አይነግሩም። ስለዚህ ስናተኩርባቸው ከነበሩ ነገሮች አንዱ ይህ ነው። በጤና ተቋማት የሚደረገው እንክብካቤ ጥራት ያለው መሆን እንዳለበትና እናቶችና የቤተሰብ አባላትም ክብር ባለው ሁኔታ ሊያዙ እንደሚገባ።
ፕሮጀክቱ የተተገበረባቸው የጤና ተቋማት ለምን እንደማሳያ እንደሚያገለግልና ሌሎችም ይሄንኑ እንደሚከተሉ USAIDና ጄፓይጎ ተስፋ አድርገዋል። በአራቱ ትላልቅ ክልሎችና በሌሎች አራት ታዳጊ ክልሎች በእናቶችና ህጻናት ላይ መስራቱን እንደሚቀጥልም ነው USAID ያስታወቀው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንግዲህ የዛሬው ፕሮግራማችን ወደ መጠናቀቁ ነው ሄኖክ።
አዎ፣ በነገው ዝግጅታችን ጋቢና ሙዚቃ ዲጄ ፋትሱ ምርጥ ሙዚቃዎችን ይዞ ይጠብቃችኋል። አትቪዮያ ማሃሪክ ላይ
የገና የፈረንጆች ገናም እሁድ ነው። ስለዚህ እሱን በተመለከተ ሙዚቃ ይጋብዛችኋል የሚል ተስፋ አለን።
አዎ፣ እሱን ያደርጋል። አስተያየቶቻችሁን ታዲያ ፌስቡክ ላይ አትቪዮያ ማሃሪክ ላይ ለዲጄ ፋትሱም ለእኛም ጋቢና ቪዮኤ ሃሽታግ ጋቢና ቪዮኤን በመጠቀም አድርሶ
ስናስተናግዳችሁ ያምሸ ነው። እኔ መስታወት አድራጋው
እና ሄኖክ ሰማ ጊዜነን። ዝግጅታችንን በቴክኒክ ያቀነባበረው ደግሞ ሞቅቤል ያበሮ ነው።
ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።